ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
All parties must recognize a simple truth. There is no military solution.
ሁሉም ወገኖች ቀላሉን እውነት ማወቅ አለባቸው። ወታደራዊ መፍትሄ የለም።
የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው። እንደ ቀድሞዎቹ ሁሉ የጋራ አቋም ሳይዝ በተጠናቀቀውና ትናንት በተካሄደው በኢትዮጵያ ጉዳይ ላይ ያተኮረው የመንግስታቱ ድርጅት የጸጥታ ምክር ቤት ስብሰባ ከተናገሩት የተወሰደ ነው። ዝርዝሩን ይዘናል፣ በዕለቱ አብይ ርዕስ ይቀርባል። በታላቁ ህዳሴ ግድብ ላይ ጥቃት ለማድረስ በሱዳን ድንበር አቋርጦ የገባውን ሸማቂ ቡድን በሶስት ቀናት ወታደራዊ ዘመቻ መደምሰሱን የኢትዮጵያ መከላከያ ሚኒስቴር አስታወቀ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ነሐሴ 21 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከፕሮግራም አቀናባሪያችን ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን፣ ከዋና አዘጋጁ ሰለሞን አባተ፣ ከዌብና ማህበራዊ መገናኛ አቀናባሪያችን አባየው ገበያው እያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቼና እንዲሁም በተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን ቀዳሚውን ሰዓቱን ያለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትላንት በኢትዮጵያ ትግራይ ክልልና በአገሪቱ ሰሜናዊ አካባቢዎች ባለው የጸጥታና የሰብአዊ ሁኔታዎች ላይ መክሯል። የምክር ቤቱ ስብሰባ በአመዛኙ ያተኮረው በሰብአዊ ድጋፍ አቅርቦቶች ላይ ይሁን እንጂ እየተዋጉ ያሉ ሁሉም ወገኖች በአስቸኳይ ግጭቶችን እንዲያቆሙና ወደ ድርድር እንዲገቡ ጠይቀዋል። በተጨማሪም የኤርትራ ሰራዊት ከኢትዮጵያ ሙሉ በሙሉና በአፋጣኝ እንዲወጣ፣ ህዋትም ከያዛቸው የአማራና የአፋር ክልሎች ተዋጊዎቹን እንዲያስወጣ፣ የአማራ ልዩ ኃይሎችና ሚሊሻም ከምዕራብ ትግራይ አካባቢዎች እንዲወጡ ሲሉ የምክር ቤቱ አባል አገሮች አምባሳደሮች አሳስበዋል። የኢትዮጵያ መንግስትም የእርዳታ አቅርቦት በሚሳለጥበት ሁኔታ ላይ አጠንክሮ እንዲሰራና መሰናክሎችን እንዲያስወግድ ጠይቀዋል። በሙሉ ስብሰባ ላይ የተሳተፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በመክፈቻው ላይ ባደረጉት ንግግር በጦርነት ጨርሶ መፍትሄ አይመጣም ሲሉ ያሳሰቡ ሲሆን ይህን ሐሳባቸውንም የምክር ቤቱ አባላት ተጋርተውታል። አባላቱ ኢትዮጵያን ሉዓላዊነትና የግዛት አንድነት እንደሚደግፉም በየተራ ባደረጉት ንግግር አመልክተው ዓለም አቀፉ ማህበረሰብ ኢትዮጵያ መር የሆነና በአፍሪካ በሚደገፍ የድርድርና የእርቅ ጥረትን እንደሚያበረታቱ አስታውቀዋል። በስብሰባ ላይ የተገኙት በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አስቀሰላሴ መንግስታቸው ሰብአዊ ድጋፍና አቅርቦትን ለማሳለጥ ያደረገ ያለውን ጥረትና ህወሓት ከዚህ ጦርነት ጋር በተያያዘና በአገሪቱም ላይ አድርሷል ያሉትን ጥፋት ዘርዝረዋል። ዝርዝር ዘገባ በምሽቱ አብይ ርዕስ ይዘናል። በአማራ ክልል ምዕራብ ጎጃም ዞን ቆንጂ ቆለላ ወረዳ ከሶስት ዓመት በፊት ለዶክትሬት ድግሪያቸው ጥናት በሚያደርጉት ተመራማሪዎች ላይ በደቦ ተሰባስበው ግድያ የፈጸሙ 32 ተከሳሾች ከአንድ ዓመት እስከ 20 ዓመት በሚደርስ እስራት እንዲቀጡ የባህር ዳርና አካባቢው ከፍተኛ ፍርድ ቤት ወሰነ። አስቴር ምስጋናው ዝርዝር ይዛለች።
ከሶስት ዓመት በፊት ለዶክትሬት ድግሪያቸው ጥናት ለማድረግ ወደ ምዕራብ ጎጃም ዞን ጎንጂ ቆለላ ወረዳ አዲስ ዓለም ከተማ ስለገቡ ሁለት ተመራማሪዎች የተሳሳተ መረጃ እንደደረሳቸው የተነገረ የአካባቢው ማህበረሰብ አባላት በድንጋይና በዱላ ደብድበው ገድለዋቸዋል። የተሰራጨው መረጃ ልጆቻቸውን የማይታወቅ መርፌ ወግተው ሊገድሉ እንደመጡ የሚናገር ነበር። ከጥቅምት 13/2011 ዓ.ም ጀምሮ በእነ መላኩ አበበ የክስ መዝገብ የቀረቡ 32 ተከሳሾች በጋራ ሰው በመግደል፣ አካል በማጉደል፣ የግድያ ሙከራ በማድረግና ንብረት በማውደም ጉዳያቸውን በፍርድ ቤት ሲከታተሉ የቆዩ ተከሳሾች ዛሬ ተፈርዶባቸዋል። የባህር ዳርና አካባቢው ከፍተኛ ፍርድ ቤት ዛሬ በዋለው ችሎት ቀደም ሲል ሲል ብይን የተሰጠበት የክሱ ጭብጥ ተከሳሾቹ ተመራማሪዎቹ ልጆቻችንን የማይታወቅ መርፌ በመውጋት ለአደጋ አጋልጠዋቸዋል በሚል ያልተረጋገጠ ወሬ ተነሳስተው ለሶስተኛ ዲግሪ ማሟያ በወረዳው አዲስ ዓለም ከተማ የምርምር ስራ ላይ በነበረ አንድ ተመራማሪ ላይና በሌላ ረዳቱ ላይ የሞት በሌሎች ሶስት የጤና ባለሙያዎች ላይ ደግሞ ከፍተኛ የአካል ጉዳት በሌላ ግለሰብ ላይ ደግሞ የመግደል ሙከራ እንዲሁም መኪና የማቃጠል ተግባር መፈጸማቸው መሆኑን አመልክቷል። ፍርድ ቤቱ ዛሬ ከሰዓት በኋላ በዋለው ችሎት በ32ቱ ተከሳሾች ላይ እንደየወንጀል ተሳትፏቸው ከአንድ አመት እስከ 20 አመት የሚደርስ የጽኑ እስራት ቅጣት አስተላልፎባቸዋል። ሌሎች አምስት ተከሳሾች በወንጀሉ ስለመሳተፋቸው የቀረበ ማስረጃ ባለመኖሩ ቀደም ሲል በነጻ መሰናበታቸውን ፍርድ ቤቱ አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በትናንትናው ዕለት በአፍጋኒስታን ካቡል አውሮፕላን ማረፊያ አቅራቢያ በደረሰው የቦምብ ፍንዳታ ከ100 ሰዎች በላይ ህይወታቸውን ማጣታቸው ቢነገርም በረራዎች እንደገና በመጀመራቸው በዛሬው ዕለት አፍጋኒስታንን ለቀው ለመውጣት በዚያ ስፍራ በርካታ ሰዎች ተሰባስበዋል። ይሁን እንጂ የዎል ስትሪት ጆርናል እንደዘገበው ደግሞ ሌላ ፍንዳታ ሊከሰት ይችላል የሚል ነገር በመሰማቱ ብዙ ሰዎች ዛሬ አርብ አካባቢውን ለቀው መሄዳቸው ታውቋል። በሌላም በኩል የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትናንት ባሰሙት ንግግር ይህንን ጥቃት ለፈጸማችሁና አሜሪካንን ለመጉዳት ምኞት ያላችሁ ሰዎች ይህንን ተረዱት ይቅር አንላችሁም ሲሉ አጥቂዎቹን ዋጋ እንደሚያስከፍሏቸው ቃል ገብተዋል። የአሜሪካ ድምጽ የፔንታገን ዘጋቢ ካርላ ባብ ያሰናዳችውን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
በትናንትናው ዕለት በካቡል ዓለም አቀፍ አየር ማረፊያ መግቢያ ላይ በአጥፍቶ ጠፊዎች አማካኝነት የመጀመሪያው ጥቃት ተፈጸመ። ከጥቂት ደቂቃዎች በኋላም ሁለተኛው የአጥፍቶ ጠፊ ጥቃት ከአየር ማረፊያው በ200 ሜትር ርቀት ላይ በሚገኘው በርን ሆቴል ፍንዳታው ተደገመ። በዚህ ጥቃት እስካሁን ድረስ 13 የዩናይትድ ስቴትስ ወታደራዊ ኃይሎችና በትንሹ 90 የሚሆኑ አፍጋኒስታናውያን ህይወታቸውን ያጡ ሲሆን 18 የሚሆኑ የዩናይትድ ስቴትስ ሰራዊት አባላትም ጉዳት ከደረሰባቸው በኋላ ከአፍጋኒስታን እንዲወጡ ተደርጓል። ለጥፋቱ የታሊባንና የዩናይትድ ስቴትስ ጠላት እንደሆነ የሚናገረው አይኤስ የተሰኘው እስላማዊ መንግስት ኃላፊነቱን ወስዷል። ይህን ተከትሎ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አጥቂዎቹን ለመበቀል ቃል ገብተዋል።
ይህንን ጥቃት ለፈጸማችሁና ዩናይትድ ስቴትስን ለመጉዳት ምኞት ያላችሁ ሰዎች ይህንን ተረዱ ይቅር አንላችሁም፣ ፍጹምም አንዘነጋውም። አድነን ዋጋውን እናስከፍላችኋለን።
በተመሳሳይ በፔንታገን መግለጫ የሰጡት የዩናይትድ ስቴትስ ማዕከላዊ ኮማንድ ዋና ኃላፊ ጀነራል ፍራንክ መኬንዚ በካቡል ያለውን ሰዎች የማውጣቱ ሂደት እንደሚቀጥል አስታውቀዋል።
ISIS will not deter us from accomplishing the mission.
አይሲስ ከተልኳችን አያስቆመንም። ይህንን ላረጋግጥላችሁ እችላለሁ።
ይሁንና አሁንም ተጨማሪ ጥቃቶች እንደሚፈጸሙ ወታደራዊ ኃይሉ ይጠብቃል። መኬንዚም ይህን መሰል ጥቃቶች የመፈጸም ፍላጎቱ እንዳለ እናምናለን፣ ሊቀጥሉ እንደሚችሉም እየጠበቅን ነው ያሉ ሲሆን አጥፍቶ ጠፊዎቹ ጥቃት በኋላም የተኩስ ልውውጥ እንደነበረ ለፔንታገን ባደረጉት ጋዜጣዊ መግለጫ አስረድተዋል። በአሁን ሰዓትም የዩናይትድ ስቴትስ ኃይሎች አየር ማረፊያውን የተቆጣጠሩ ሲሆን በአካባቢው ያሉ የአይንም ኃይሎች እንደረጋገጡትም ከአየር ማረፊያው ራቅ ብለው የታሊባን ኃይሎች ከዩናይትድ ስቴትስ ኃይሎች ጋር በትብብር የአካባቢውን ደህንነት ለማስጠበቅ እየሰሩ ነው። ይሁንና ዜጎችን የማስወጣት ተልእኮ እጅግ አደገኛ ነው። የዩናይትድ ስቴትስ ወታደራዊ ኃላፊዎች ለአሜሪካ ድምጽ እንደተናገሩት ከሆነ ማንንም ሰው ትተው መውጣት ባይሹም በፍጥነት ከሀገር ለቀው ቢወጡ ግን የተሻለ ነው። ለካርላ ባብ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ናይጄሪያና ራሽያ የጦር ስምምነት ተፈራረሙ። በሩሲያ የናይጄሪያ አምባሳደር አብዱላሂ ሼሁ ናይጄሪያ ከሩሲያ 1 ቢሊዮን ዶላር ያለው የጦር መሳሪያና አገልግሎት ለመግዛት መዋዋላን ለአሜሪካ ድምጽ አስታወቁ። የናይጄሪያ ኤምባሲ በዚህ ጉዳይ ላይ መግለጫ ያጣ ሲሆን ስምምነቱ በወታደራዊ መሳሪያዎች አቅርቦት ላይ ህጋዊ የሆነ አሰራር መንገድን የሚያሳይ ከሽያጭ በኋላ አጠቃቀም ስልጣናና ተከታታይ የሆኑ የቴክኖሎጂ ሽግግርና የውቀት ግንባታን እንዲሁም ሌሎች ጉዳዮችን ያካተተ ነው ሲል አስታውቋል። ሮይተርስ ባለፈው ሐምሌ ዩናይትድ ስቴትስ ህጋዊ አካላት ለናይጄሪያ የ1 ቢሊዮን ዶላር ዋጋ ያለው የጦር መሳሪያ ሽያጭ የቀረበላቸውን ሰነድ የአገሪቱ መንግስት ሰባዊ ጥሰትን ሊያደርስ ይችላል በሚል ስጋት ሳይፈርሙ መቆየታቸውን ዘግቧል። አምባሳደሩ ከሩሲያ ጋር የተደረሰው ስምምነት ቀድሞ ከዩናይትድ ስቴትስ ጋር ስምምነት ባለመድረሱ የመጣ ተጽዕኖ እንደሆነ ተጠይቀው ከፊርማ ስነ ስርዓቱ በኋላ እንደተናገርኩት ናይጄሪያ አማራጭ እየፈለገች ሳይሆን ተደጋጋፊና የጋራ ጥቅም ነው ሲሉ መልሰተዋል። የካሜሩንና ናይጄሪያ ባለስልጣናት በሁለቱም አገሮች ለመገንጠል የሚፋለሙትን አማጽያን በጋራ ለመዋጋት ተስማሙ። ስምምነቱ የመጣው በካሜሩንና በናይጄሪያ ባያፍራ የሚገኙ የእንግሊዝኛ ተናጋሪዎች ካሉበት አገር ተገንጥለው ነጻነታቸውን ለማወጅ በጋራ ለመታገል መስማማታቸውን ተከትሎ ነው። አቡጃ ላይ በተደረገው የስምምነቱና የድንበር ጉዳዮች ስብሰባ የናይጄሪያ ፕሬዝዳንት ሙሐመድ ቡሃሪ የደህንነት አማካሪ የሆኑት ጄኔራል ባባጋና ሞንጉኖ ገንጣዮቹ ካሜሩንና ናይጄሪያን ተባብረው ለመበጥበጥ ግንባር ፈጥረዋል ብለዋል። ጄኔራሉ አስከትለውም
President Muhammad Buhari reassures you that Nigeria's territory will
President Buhari የናይጄሪያ ግዛት የትኛውም ገንጣይ ቡድን ወዳጅ የሆነን የጎረቤት አገር ሉዓላዊነት ለማተራመስ የሚጠቀምበት መሬት እንደማይሆን ለናንተ ለካሜሩናውያን ያረጋግጡላችኋል። በካሜሩንና በናይጄሪያ የሚገኙ ገንጣዮች የሚያደርጉትን ስምምነትም በመከታተል በማያዳግም ሁኔታ የምናስተናግደው ይሆናል ሲሉ የመንግስታቸውን አቋም አሳውቀዋል። የኮቪድ ዜና። በአፍሪካ አገሮች የኮቪድ-19 ክትባት ማዳረስ ሂደት ቀስ በቀስም ቢሆን እያደገ መሆኑን የዓለም ጤና ድርጅት ገለጸ። ይሁን እንጂ ባለጸጎቹ አገሮች ካሉበት ደረጃ ለመድረስ ግን ብዙ እንደሚቀር ሳያስገነዝብ አላለፈም። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። አዲስ በወጣ አንድ ቀዳሚ የጤና መጽሔት ጥናት መሰረት ለኮሮና ቫይረስ የተጋለጡ ሰዎች ከቫይረሱ ካገገሙ በኋላ ዘግይቶ የሚሰማቸው ስሜት በሕክምናው ባለሙያዎች ዘንድ የሚታወቀው በጥቂቱ መሆኑ አመልክቷል። The Lancet የተባለው የጤና መጽሔት በጤና ማህበረሰብ አባላት ዘንድ ዘግይቶ የሚሰማው የህመም ምልክት መጠናትና በሚገባ መታወቅ ያለበት ነገር ነው ብሏል። ከመልክቶቹ ድካም፣ መተንፈስ አለመቻል፣ የአእምሮ መደብዘዝና ድብርት እንደሚገኙበት ታውቋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በኮቪድ-19 ወረርሽኝ ምክንያት የቤት ክራያቸውን መክፈል ላልቻሉ ተከራዮች በመንግስት ውሳኔ የተራዘመውን ቀነ ገደብ ውድቅ አድርጓል። በዚህ የተነሳም በመቶ ሺዎች የሚቆጠሩ ሰዎች በግዳጅ ቤታቸውን ለመልቀቅ ሊገደዱ እንደሚችሉ ተገልጿል። የጆ ባይደን ቃል አቀባይ ጄን ሳኪን ባወጡት መግለጫ በዚህ ውሳኔ የተነሳ ለኮቪድ-19 የተጋለጡ በርካታ ቤተሰቦችና የማህበረሰብ አባላት በሚያሳዝን ሁኔታ ከቤት ንብረታቸው ለመውጣት ሊገደዱ ይችላሉ ብለዋል። የዓለም ጤና ድርጅት ዶክተር ቴድሮስ አድሃኖም ያልተመጣጠነው የክትባት ስርጭት ያስከተለውን ተጽዕኖ በመጥቀስ የሚሰጡትን ማስጠንቀቂያ ቀጥለውበታል። ዲሬክተሩ አንዳንድ የዓለም ክፍሎችና አገራት ወረርሽኙ የሚሞተውም ሰው እየጨመረ ሲሆን አንዳንዶቹ ዘንድ ደግሞ መቀነሱና መሻሻሉን እየተመለከቱ ነው። ቫይረሱ በየቦታው እስከተዘዋወረ ድረስ ስጋቱ በሁሉም ዘንድ ይኖራል ብለዋል። የህንድ የጤና ሚኒስቴር ዛሬ አርብ ባወጣው መግለጫ ባለፉት 24 ሰዓታት ብቻ 44658 አዳዲስ የኮቪድ ተጋላጮች መመዝገባቸውን ተናግረዋል። በመጨረሻም ዜና እረፍት። በቅጽል ስሙ ወዲ ገብሩ የሚባለው የኤርትራው ታዋቂ ድምጻዊና የዜማ ግጥሞች ደራሲ ተክለሚካኤል ገብሩ ትናንት አሙስ ከዚህ ዓለም በሞት መለየቱ ተነግሯል። የቀብር ስነ ስርዓቱም ዛሬ በአስመራ ከተማ መፈጸሙ ተመልክቷል። ከመቶ ዜማዎች በላይ መድረሱ የተነገረለት ወዲ ገብሩ የኤርትራ ነጻነት ትግል ለመቀላቀል በአውሮፓ አቆጣጠር በ1974 ወደ በረሃ መውጣቱን የህይወት ታሪኩ ያስረዳል። ወዲ ገብሩ የስምንት ልጆች አባት ነበር። የምሽቱ ዜና ይኸው ነበር። ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከዛሬ አርብ ነሐሴ 21 2013 ዓ.ም ተመረጥ ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሰዓቱን አብይ ርዕስ በዜና ወጃው ወቅት እንደተጠቆመው የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትናንት በኢትዮጵያ ትግራይ ክልልና በአገሪቱ ሰሜናዊ አካባቢዎች ባለው የጸጥታና ሰብአዊ ሁኔታዎች ላይ መክሯል። የምክር ቤቱ ስብሰባ በአመዛኙ ያተኮረው በሰብአዊ ድጋፍ አቅርቦቶች ላይ ይሁን እንጂ የተዋጉ ያሉ ሁሉም ወገኖች በአስቸኳይ ግጭቶችን እንዲያቆሙና ወደ ድርድር እንዲገቡ ሲሉም ጠይቀዋል። በተጨማሪም የኤርትራ ሰራዊት ከኢትዮጵያ ሙሉ በሙሉና በአፋጣኝ እንዲወጣ፣ ህወሓትም ከያዛቸው አማራና የአፋር ክልሎች ተዋጊዎቹን እንዲያስወጣ፣ የአማራ ልዩ ኃይልና ሚሊሻዎች ከምዕራብ ትግራይ አካባቢዎች እንዲወጡ የሚሉ አስተያየቶች በምክር ቤቱ አባል አገሮችና አምባሳደሮች አሳስበዋል። የኢትዮጵያ መንግስትም የእርዳታ አቅርቦት በሚያሳለጥበት ሁኔታ አጠንክሮ እንዲሰራ፣ መሰናክሎቹን እንዲያስወግድ ሲሉ ጠይቀዋል። በሙሉ ስብሰባው ላይ በተሳተፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በመፈቻው ላይ ባሰሙት ንግግር ጦርነት በጨርሶ መፍትሄ አያመጣም ሲሉ ነው ያሳሰቡት። ይህንንም ሐሳባቸውን የምክር ቤቱ አባላት ተጋርተውታል። አባላቱ የኢትዮጵያ ሉዓላዊነትና የግዛት አንድነት እንደሚደግፉም በየተራ ባደረጉት ንግግር አመልክተው ዓለም አቀፉ ማህበረሰብ የኢትዮጵያ መር ይሆነና በአፍሪካ በሚደገፍ የድርድር እርቅ ጦርነትን ወይም ጥረትን እንዲያበረታታ ሲሉ አስታውቀዋል። በስብሰባው ላይ የተገኙ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ ተጠሪ አምባሳደር ታዬ አጽቀሥላሴ መንግስታቸው ሰብአዊ አቅርቦትን ለማሳለጥ እያደረገ ያለውን ጥረት እንዲሁም ህወሓት በጦርነት ከጦርነቱ ጋር በተያያዘና በአገሪቱ ላይም አድርሷል ያሉትን ጥፋት ዘርዝረዋል። ኬኔዲ አባተ ዝርዝሩን ይዟል።
የተባበሩት መንግስታት የጸጥታው ምክር ቤት በኢትዮጵያ የትግራይ ክልል ጉዳይ ትናንት 8ኛ ስብሰባውን አካሂዷል። እንደተለመደው የተለያዩ ሐሳቦች የተንጸባረቁበት ይህ ስብሰባ በመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ንግግር ነው የተከፈተው። ዋና ጸሐፊው በሰሜን ኢትዮጵያ ባለው ቀውስ ዙሪያ ባደረጉት ንግግር ከሳምንት በፊት የዓለም የሰብአዊነት ቀንን በማስመልከት ያስተላለፉትን መልእክት በድጋሚ አስተጋብተዋል። ግጭቱ ያስከተላቸውን ፖለቲካዊና ማህበራዊ ኢኮኖሚያዊ ቀውሶች በዝርዝር የተከሱት አንቶኒዮ ጉተሬዝ የኢትዮጵያ ጣፋንታ አደጋ እንደተጋረጠበት ጠቁመዋል። እናም ለችግሩ ወታደራዊ እርምጃ መፍትሄ እንደማይሆን የገለጹት የተመድዋና ጸሐፊ ችግሩን በዘላቂነት ለመፍታት ሁሉም አካላት ግጭቱን እንዲያቆሙና በኢትዮጵያ ለሚመራ ፖለቲካዊ ውይይት ምቹ ሁኔታ እንዲፈጥሩ ጥሪ አቅርበዋል።
All parties must recognize a simple truth. There is no military solution.
ሁሉም ወገኖች ቀላሉን እውነት ማወቅ አለባቸው። ወታደራዊ መፍትሄ የለም። ባለፈው ሳምንት ሶስት ተግባራት እንዲከናወኑ ጥያቄ አቅርቤያለሁ። መሰረታዊ ጥሪዬን ደግመዋለሁ። ሁሉም ወገኖች ያለ ቅድመ ሁኔታ በአስቸኳይ ግጭቶችን ማስቆም አለባቸው። ይህን አጋጣሚም ለዘላቂ የተኩስ አቁም ውይይት መጠቀም አለባቸው። የውጭ ኃይሎች ከሀገሪቱ ሊወጡ ይገባል። ድጋፍ ለሚያስፈልጋቸው አካባቢዎች ሁሉ ያልተገደበ የሰብአዊ ተደራሽነት ሊረጋገጥ ይገባል። የሰብአዊ ሰራተኞችን መከበር አለባቸው። ማህበራዊ አገልግሎቶች ስራ ሊጀምሩ ይገባል። ግጭቱን በሰላማዊ መንገድ የመፍታት እድል እንዳላምናለን። ለኢትዮጵያ ጥቅም ሲባል ሁሉም ወገኖች ይህን መጀመር አለባቸው። የግጭቱን መሰረታዊ ምክንያት ለመፍታትና ለትክክለኛ ሰላማዊ መፍትሄ የኢትዮጵያን ድምጽ ለመስማት ሁሉን አካታች ለሆነ ብሔራዊ ውይይት ምቹ ሁኔታ መፈጠር አለበት።
በዚሁ ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ሲነጋገሩ መቆየታቸውን የገለጹት የተመድዋና ጸሐፊ አንቶኒዮ ጉተሬዝ የፌደራል መንግስቱ ቅና ባይኖራቸውም የትግራይ ክልልን ከሚመሩት ዶክተር ደብረጽዮን ገብረ ሚካኤል ደብዳቤ እንደደረሳቸው ማስተዋውሰዋል። የእርሳቸውን የመክፈቻ ንግግር ተከትሎ የጸጥታው ምክር ቤት አባል ሀገራት በኢትዮጵያ ያለው ቀውስ እንደሚያሳስባቸውና አስቸኳይ እልባት ሊያገኝ እንደሚገባ ቢገልጹም በመፍትሄውና ተያያዥ ጉዳዮች ላይ ግን የተለያዩ ሐሳቦችን ነው ያንጸባረቁት። ዩናይትድ ስቴትስና ከዩኤስ ጋር ተመሳሳይ አቋም ያንጸባረቁ የምክር ቤቱ አባላት ግጭቱ እየተስፋፋና የሚያስከትላቸውም ቀውሶች በዚያው ልክ እየጨመሩ መምጣታቸውን በመግለጽ አስቸኳይ ልባት ለማምጣት በምክር ቤቱ ተጨባጭ እርምጃ መወሰድ እንዳለበት ነው የጠቆሙት። ለግጭቱ ሰላማዊ መፍትሄ ለማምጣት ከመሞከር ይልቅ ሁለቱም ወገኖች ግጭት ቀስቃሽ ንግግሮችን በማድረግ ብሔርን መሰረት ያደረጉ ልዩነቶችን እያሰፉ መሆኑን ጠቅሰው ትችት የሰነዘሩት የተባበሩት መንግስታት የአሜሪካ ምክትል ተወካይ አምባሳደር ሪቻርድ ሚልስ ይህም የሀገሪቱን አንድነትና ሉዓላዊነት እየሸረሸረ ነው ብለዋል። እየተባባሰ መጥቷል ባሉት የሰብአዊ ቀውስ ዙሪያ በንግግራቸው ሰፊ ትኩረት ያደረጉት አምባሳደሩ የኢትዮጵያን መንግስት ሰብአዊ ተደራሽነትን በማገድ ህወሓትን ደግሞ ጥቃት በመፈጸምና በመዝረፍ ከሰው በአጠቃላይ ግጭቱን ልባት እንዲያገኝ ምክር ቤቱ እርምጃ እንዲወስድ ጠይቀዋል።
Last week, after repeated warnings, aid agencies ran out of food stocks in their warehouses in Tigray.
ባለፈው ሳምንት ከተደጋጋሚ ማስጠንቀቂያ በኋላ የእርዳታ ድርጅቶች በትግራይ መጋዘኖቻቸው ውስጥ ያለው የምግብ ክምችታቸው አልቋል። ግልጽ ነው ይህ ጥረት ምግብ ስለሌለ አይደለም። ምክንያቱ የኢትዮጵያ መንግስት አሁን የእርዳታ አቅርቦት መኪኖችን እና የአየር መዳረሻዎችን ጨምሮ የሰብአዊ እርዳታና ሰራተኞችን በመገደብ ላይ መሆኑ ነው። የኢትዮጵያ መንግስት ለረሃብ ለተጋለጡ ኢትዮጵያውያን የሰብአዊ እርዳታ ሆን ብሎ እየከለከለ ስለመሆኑ በሚወጡ የሚረብሹ ዘገባዎች ተጨንቀናል። እነዚህ መሰናክሎች ከቀጠሉ ብዙ ሰዎች በረሃብና በበሽታ ይሞታሉ። የሰብአዊ አቅርቦቶችን ቅስቀሳ እንቅፋት በአገሪቱ ውስጥ ብቸኛው የሰብአዊ ቀውስ አይደለም። በኤርትራ ስደተኞች ላይ የሚፈጸሙ ጥቃቶች ሪፖርቶችም አስጨንቀውናል። ባለፈው ሳምንት በአማራ ክልል አንድ የሰብአዊ ሰራተኛ በህወሓት ኃይሎች የተገደለ ሲሆን የሰብአዊ ሰራተኞች መንግስታዊ ያልሆኑ ድርጅቶች ቢሮዎችና መጋዘኖች በህወሓት ሲዘረፉና ወደ ትግራይ ሲወሰዱ ተመልክተዋል። ይህ ፈጽሞ ተቀባይነት የለውም። ባለፉት 10 ወራት ተከተለው የዚህ ግጭት አቅጣጫ የጸጥታውን ምክር ቤት ቀጣይ ምርጫ ይጠይቃል።
የሩሲያ ፌዴሬሽንና ከሩሲያ ጋር የሚቀራረብ ሐሳብ ያነሱ የምክር ቤቱ አባላት ደግሞ በኢትዮጵያ ያለው ቀውስ መፈታት ያለበት በራሳቸው በኢትዮጵያውያን እንደሆነ በመግለጽ ለግጭቱ መፍትሄ ለማምጣት የኢትዮጵያን መንግስት ከመደገፍ ያለፈ ጣልቃ ገብነት ሊኖር እንደማይገባ አሳስበዋል። በተመድ የሩሲያ ምክትል ቋሚ ተወካይ አና ኤቭስቲግኔቫ የአዲስ አበባው መንግስት ባለፈው ሰኔ ወር ያወጀውን የተናጠል የተኩስ አቁም ባለመቀበል ግጭቱን ቀጥሏል ያሉትን ህወሓትን ለቀውሱ መባባስ ዋነኛ ተጠያቂ አድርገዋል። ችግሩ በዘላቂነት እንዲፈታ ከተፈለገ ሰብአዊ ቀውሶችን ፖለቲካዊ መልክ ማስያዝ እንደማያስፈልግም አሳስበዋል። ፖለቲካዊ ውይይትም በራሱ በኢትዮጵያ መንግስት መመራት እንዳለበትና ይህን የመንግስት ጥረት ከመደገፍ ውጭ ጣልቃ ገብነት እንደማያስፈልግ ገልጸዋል።
ሁኔታውን ለማሻሻል በመጀመሪያ የሰሜን ኢትዮጵያ የሰብአዊነት ጉዳይ ከፖለቲካ ነጻ ማድረግ እንዳለብን በርግጠኝነት እናምናለን። እየተካሄደ ባለው ግጭትና በመገናኛ ብዙሃን መርዛማ መረጃዎች መካከል የሰብአዊ እርዳታ ስኬታማ የመሆን እድሉ ጥቂት ነው። የሰብአዊ አገልግሎቶች ስራ ሰው ሰራሽ በሆነ መልኩ ትግራይ ላይ ብቻ ማተኮሩንም አንስማማም። ሰብአዊ እርዳታ በሚሰጥበት ጊዜ ከድርቅ፣ ከጎርፍ፣ ከአንበጣ ወረርሽኝና ከሰብል መዝራት ችግሮች ጋር በተያያዘ ከፍተኛ የሰብአዊ ፍላጎት ላጋጠማቸው አማራ፣ ኦሮሚያና ሶማሌን ጨምሮ ለሌሎች ክልሎችም እኩል ትኩረት መስጠቱ አስፈላጊ ነው። ዋና ጸሐፊው የፖለቲካ ውይይት በፍጥነት እንዲጀመር የሚያደርጉትን ጥረት ሙሉ በሙሉ እንደግፋለን። ይህ ውይይት በቅድሚያ ራሳቸው ኢትዮጵያውያን ባለቤት የሆኑበትና በአፍሪካ ማህበረሰብ የተደገፈ መሆን እንዳለበት እናምናለን። ማንኛውም የውጭ እርዳታ ለኢትዮጵያ ለዋላዊነት፣ የግዛት አንድነትና የፖለቲካ ነጻነት ሙሉ አክብሮት ሊሰጥ ይገባል። የአፍሪካ ሀገሮችና የዓለም አቀፉ ማህበረሰብ በአጠቃላይ የኢትዮጵያን መንግስት ጥረቶች መደገፍ አለባቸው።
በተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀሥላሴ በስተመጨረሻ ባደረጉት ንግግር የኢትዮጵያ መንግስት ሰላምን ለማስፈን ቁርጠኛ አቋም እንዳለው ገልጸው የውጭ ጣልቃ ገብነትን ግን እንደማይቀበል አስታውቀዋል።
I would like to underscore the severe mentality that seeks to undermine the sovereign right and responsibility of states.
ሀገራት የራሳቸውና የህዝቦቻቸው ደህንነት ለማረጋገጥ ያላቸው ለዓላማ መፍትና ኃላፊነትን ለመሸርሸር በመፈለግ የሚደረግ ከባድ አስተሳሰብ በብዙ አጋጣሚ ጎጂ ሆኖ መገኘቱን ማጉላት ይፈልጋለን። ከነዚህ ትክክለኛ ትምህርቶች ብቻ እንደተገኙ ተስፋ እናደርጋለን። በግልጽ እንደምታየው ኢትዮጵያ የወደፊት ጣዋን ቅርጽ ለማስያዝ ውክልና የምትሰጥ ሀገር አይደለችም። ዓለም አቀፉ ማህበረሰብ እንዳረጋገጠው አላስፈላጊ የውጭ ጫናና ጣልቃ ገብነት በሀገሬ ተቀባይነት የለውም። ስለሆነም የሚመለከታቸው ሁሉ ከኛ ጋር እንዲሰሩ ጥሪያችን እናቀርባለን። ቅን ልቦና ካላቸው አጋሮች ሁሉ ጋር ለመስራት ዝግጁ ነን።
በኢትዮጵያ የትግራይ ክልል ጉዳይ ላይ ለ8ኛ ጊዜ ተካሄደው የትናንቱ የተመድ የጸጥታው ምክር ቤት ስብሰባ እንደ ቀድሞቹ ስብሰባዎች ሁሉ የጋራ አቋም ሳይያዝበት በልዩነት ተጠናቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዮናታን የሚቀጥል ዘገባ ነው። ኬኔዲ አባተን አመሰግናለሁ ለግሩም ዘገባው። የአፋር ክልል መንግስት የሶማሌ ክልል ታጣቂዎች በንጹሃን የአፋር ተወላጆች ላይ ጥቃት ፈጸሙ ሲል ከሷል። የተከታዩ የዜና ትንታኔ ርዕሳችን የሚያተኩርበት ነው። ጥቃቱን ተከትሎም አዲስ አበባን ከጅቡቲ የሚያገናኘው መንገድ ለተወሰነ ጊዜ ተቋርጦ እንደነበር ተገልጧል። ጥቃቱ የተፈጸመው አፋርና ሶማሌ በይገባኛል ከሚወዛገቡባቸው 3 ቀበሌዎች አንዷ በሆነችው አንድፎ መሆኑን ዘገባው አመልክቷል። በፌደራል የጸጥታ ኃይሎች ጥቃት ጥበቃ እንዲደረግላቸው ከተወሰኑት ሶስቱ ቀበሌዎች መካከል የአፋር ክልል ታጣቂዎች በሁለቱ ላይ ጥቃት ፈጽመው በመቶዎች የሚቆጠሩ የሶማሌ ብሔር ተወላጆችን በመግደላቸውና የፌደራል መንግስትም የሚጠበቅበትን የጥበቃ ስራ ባለመወጣቱ ወደ ሶስተኛዋ ቀበሌ የክልሉን ፖሊስ ለጊዜው ማዛወሩን ወይም መላኩንና በቀበሌዋም ጥቃት ሊፈጽሙ የሞከሩ የአፋር ታጣቂዎችን መክቼ መልሻለሁ ሲል የሶማሌ ክልል አስታውቋል። የሶማሌ ክልል በተጨማሪም መገናኛ ብዙሃን የአፋርና የሶማሌን ውዝግብ በሚዛናዊነት እየዘገቡ አይደለም ሲል አማሯል። አዲስ ቸኮል ዝርዝሩን ይዟል።
የአፋር ክልል መንግስት በትላንትናው ዕለት ባወጣው መግለጫ የሶማሌ ክልል ጦርነት ከፍቶብኛል ሲል ከሷል። ክልሉ በመግለጫው ባለፈው ረብ ከነጋቱ 11 ሰዓት ጀምሮ ሁለቱ ክልሎች ከሚወዛገቡባቸው ቀበሎች አንዷ በሆነችው እንዱፎና በአቅራቢያው በተፈጸመ ጥቃት የአፋር አርብቶ አደሮች ሰለባ መሆናቸውን አስታውቋል። የክልሉ መንግስት በመግለጫው ስለደረሰው ጉዳት መጠን ያለው ነገር ባይኖርም ያንንም አይነኝ ያሉ የአፋር ክልል ያደጋ መከላከል ባለሙያው አቶ ከድር አህመድ ግን ከ50 በላይ ሰዎች ተገድለዋል ብለዋል።
እንደፈራው አክባቢ ያለው የአፋር አርብቶ አደር ላይ ድንገተኛ ጥቃት በመፈጸም ቢያንስ 50 በላይ ንጹሃን አርብቶ አደሮችን በመግደልና ከ100 በላይ ደግሞ በመቁሰል ከፍተኛ የሆነ በደል አድርሰዋል።
የአፋር ክልል በመግለጫው የምስራቁ ጁንታ ሲል የገለጸው የሶማሌ ክልል ልዩ ኃይል ፖሊስን ከህወሓት ጋር በማበር ነው ጥቃት የፈጸመብኝ ሲል ከሷል። የሶማሌ ክልል ግን ክሱን አይቀበልም። በወንዱፎ ላይ ግጭት መከሰቱን አምኖ ሆኖም ወደ ስፍራው ጥቃት ሊፈጸሙ የመጡት አፋሮች ናቸው ይላሉ። ከ6 ዓመት በፊት አብዛኛው ነዋሪያቸው ሶማሌ የሆኑ 3 አዋዛጋቢ ቀበሎች ማለት ማደይቱ፣ ገዳማይቶ ወይም ገርበይሴና ወንዱፎ ወደ አፋር ክልል ተካለው የቆዩ ሲሆን ባለፉት 3 ዓመታት በቀበሌዎቹ ላይ የገባኛል ጥያቄ እየተነሳ ተደጋጋሚ ግጭቶች ተከስተዋል። በቅርቡ ሁለቱም ክልሎች ወደ አወዛጋቢ ቀበሌዎቹ ታጣቂዎችን ላያስገቡ የቀበሌዎችን ሰላምም የፌደራል ጸጥታ ኃይሎች ሊጠብቁ ስምምነት ደርሰው ነበር። ይሁንና በሰሜን ኢትዮጵያ ጦርነት መከሰቱ ተከትሎ የፌደራል ኃይሎች ቁጥር መሳሳቱንና ስምምነቱም እንከን እንደገጠመው ሁለቱም ወገኖች ይገልጻሉ። የሶማሌ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ መሐመድ ሮብሌ ለአሜሪካ ድምጽ እንዳስታወቁት በያዝነው ዓመት ባደይቱና ገዳማይቶ ወይም ገርበይሴ የአፋር ታጣቂዎች በመቶዎች የሚቆጠሩ ሶማሌዎች መግደላቸውን ተከትሎ የሶማሌ ክልል መንግስት ወደ ሶስተኛዋ ቀበሌ ተመሳሳይ ጥቃት እንዳይፈጸም ኃይል ማስገባቱን ይገልጻሉ። ባለፈው ሮብ የተከሰተው ግጭትም የአፋር ታጣቂዎች ወደ ወንዱፎ መጥተው ጥቃት ሊፈጽሙ ሲሞክሩ የተከሰተ ነው ብለዋል።
እነዚህ ሶስቱ ከተሞች ገርበይሴ ወይም ገዳማይቱ፣ ወንዱፎና አደይቱ ሁለቱ በኦልሬዲ በአፋር እጅ ነው ያሉት። እዛ ውስጥ ሲኖሩ የነበሩ የሶማሌ ህብረተሰብም ተሰደዋል። ሶማሌ ህዝብ ብቻ አይደለም፣ ሌሎች የኢትዮጵያ ህዝቦችም እዛ ያሉ እነሱም ከሶማሌ ህዝብ ጋር ተሰደው አፋር ብቻ ነው አሁን በአፋር ታጣቂ ቡድንና ልዩ ፖሊስ እጅ ነው ያለችው። የቀረችው አንድ ከተማ አለች፣ ወንዱፎ ነች። ወንዱፎን ምንም ከሶማሌ ህዝብን ከዚህ ለማባረርና ቤቶቻቸውን ለመውሰድ ከተማውን ለመቆጣጠርና በእነሱ ስር ለማድረግ ተፋጠና እያሉ ነው። አፋር ልዩ ኃይልና ጉጉሞ የሚባለው ታጣቂ ቡድን ከትላንት ወዲያ ሽን ከተማ ለመያዝ ወደዚህ ተነስተው ወረውናል እና በሶማሌ ልዩ ፖሊስና የአካባቢው ህዝብ ወደኋላ እንዲመለሱ ተደርጓል።
ወደ አወዛጋቢ ወንዱፎ የሶማሌ ልዩ ኃይል መግባቱን የሚቃወሙት የአፋር ክልል የአደጋ መከላከል ባለሙያው አቶ ከድር አህመድ ግን የረቡዕ ዕለቱ ጥቃት ወንዱፎ ውስጥ የተከሰተ ሳይሆን የሶማሌ ክልል ኃይሎች ከአወዛጋቢ ወንዱፎ ወጥተው በአፋር ክልል የፈጸሙት ጥቃት ነው ይላሉ።
ባለፈው ጦርነት የተካሄደው ደግሞ ወንዱፎ ወደዚህ ወደ ሰመራ በኩል ያለው የእንግዲህ በሚባል አካባቢ ዘልቆ በመግባት ነው እንጂ ወንዱፎ ውስጥ አይደለም።
አሁን በፌዴራል መንግስት የጸጥታ ኃይሎች እንዲጠበቁ ስምምነት ከተደረሰባቸው ሶስቱ ቀበሌዎች ሁለቱ በአፋር አንዱ ደግሞ በሶማሌ ክልል ታጣቂዎች ቁጥጥር ስር ይገኛሉ። አቶ ከድር አህመድ የአፋር ታጣቂዎች ያደይቱና ገዳማይቱ ከተማን መቆጣጠራቸውን አይክዱም። ሆኖም ቀበሌዎቹን የተቆጣጠሩት በሶማሌ ታጣቂዎች መንገድ እየተዘጋ እንቅስቃሴያቸው በተደጋጋሚ የተስተጓጎለባቸው የአፋር አርብቶ አደሮች እንጂ የክልሉ ልዩ ኃይሎች አይደሉም ይላሉ። ባለፈው ረቡዕ ጥቃቱ የተከሰተለት ለተወሰኑ ሰዓታት ከአዲስ አበባ ጅቡቲ የሚወስደው መንገድ በደህንነት ስጋት አገልግሎቱ ተቋርጦ እንደነበረ ከአሽከርካሪዎች ያገኘነው መረጃ የሚያመለክት ሲሆን በአሁኑ ሰዓት ግን መንገዱ ክፍት መሆኑን የሶማሌ ክልል መንግስት ኮሚኒኬሽን ቢሮ ኃላፊው አቶ መሐመድ ሮብሌ አስታውቀዋል። አቶ መሐመድ ለአሜሪካ ድምጽ በሰጡት ቃል የሀገሪቱ መገናኛ ብዙሃን በአፋርና ሶማሌ ግጭት ሚዛናዊ ሆነው እየዘገቡ አይደለም ሲሉ ክስ አቅርበዋል። ለዚህም በዋቢነት ያቀረቡ 350 ሰዎች ተገድለውበታል ያሉትን የገዳማይት ወይም ገርበይሴ ጥቃትን ያልዘገቡ መገናኛ ብዙሃን ትላንትና የአፋር ክልል መንግስት የሶማሌ ክልልን የምስራቁ ጁንታ ሲል የገለጸበትን መግለጫ ቃል በቃል ማውጣታቸውን ነው ብለዋል።
ወደ 350 የሚሆኑ የህብረተሰባችን ተገሎ ሌላው ተፈናቅሎ ከተሞቻችን በአፋር እጅ ወድቆ ዝም ያለ ክልል ቢኖር የእኛ ክልል ነው እና ህብረተሰብ መንግስታችንም አልቸኮለም። ከአንድ ወር በፊት ነበረ ገርበይሴ በነሱ እጅ የወደቀችው እና አንድ የኢትዮጵያ ሚዲያ
አንድ ሰው ሁለት ሰው ገርበዒሴ ላይ ተገለዋል ብሎ አላነሳም። ትላንትና የአፋር ክልል ያወጣው መግለጫ ደግሞ ወዲያው ሬዲዮ ፋና ወስዶ ወይነሱ ቤጅ አስቀምጠዋል። ነገር ግን እኛ በሰሜኑ በኩል እየተካሄደ ያለው የእኛ ልዩ ፖሊስም ተካፍሏል፣ ፋይናንሻሊም እኛም ተካፍለናል እና ከሌላው የኢትዮጵያ ሕዝብ ጋር ጎን ሆነን ነው እኩል ሆነን ነው ራሳችን እንደሆንን ነው ራሳችን የምናየው።
የአፋር ክልል መግለጫን በፌስቡክ ገጹ አውጥቶ የነበር ፋና ብሮድካስቲንግ ኮርፖሬት መግለጫውን ቆይቶ ቢያነሳውም የሶማሌ ክልል በፌስቡክ ገጹ ባወጣው መግለጫ ይቅርታ ይጠይቅ ብሏል። በሶስቱ አወዛጋቢ ቀበሌዎች ተደጋጋሚ ግጭት ያስተናገዱትና ጠቅላይ ሚኒስትሩን ጨምሮ በፌዴራል ከፍተኛ አመራሮች አሸማጋይነት ተደጋጋሚ እርቅ ያደረጉት የአፋርና የሶማሌ ክልል አመራሮች በሶስቱ ቀበሌዎች የተነሳ ደም አፋሳሽ ግጭት ውስጥ መግባታቸውን አሁንም ማስቆም የቻሉ አይመስልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን አመሰግናለሁ። አድማጮች፣ አሁን ደግሞ ከምስራቅ ኢትዮጵያ ወደ ደቡብ ነው የምንሻገረው። የፌዴራል መንግስት ኦነግ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሠራዊት የሚለው ቡድን በደቡብና ኦሮሚያ ክልል አዋሳኝ አካባቢዎች እያደረሰ ያለውን ጥቃት ተከትሎ በተወሰደ እርምጃ 40 ታጣቂዎች ሲገደሉ ሌሎች 35 ቆስለዋል ሲል የኢትዮጵያ መከላከያ ሠራዊት የደቡብ እዝ አመልክቷል። እርምጃው የተወሰደው ቡድኑ ከህወሓት ጋር በትብብር መስራት መጀመሩን ካሳወቀ በኋላ በሲቪሎች ላይ እያደረሰ ያለውን ኢሰብአዊ ጥቃቶች ለመመከትና ህግን ለማስከበር መሆኑን የእዙ የኋላ ደጀን መሪ ኮሎኔል ግርማ አየለ ተናግረዋል። ራሱን የኦሮሞ ነጻነት ሠራዊት ብሎ የሚጠራውና ቡድን ህወሓት ንጹሐንን ኢላማ ያደርጋሉ በሚል በተደጋጋሚ የሚቀርብባቸውን ውንጀላዎች ሲያስተባብሉ መቆየታቸው ይታወሳል። ሰሞኑን በደቡብ እዝ የተወሰደ የተባለውን እርምጃ አስመልክቶ እስካሁን ከሁለቱ ቡድኖች የተሰጠ ምላሽ የለም ይለናል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባው።
ኮሎኔል ግርማ አየለ እንዳሉት በነሐሴ ወር የመጀመሪያው ሳምንት በቀን 4 እና 5 መወሰድ በተጀመረ እርምጃ ቡድኑ ከተማመነበት ምሽግ ማስወጣት ተችሏል።
ከኦሮሚያ ልዩ ኃይል ጋር በመነጋገር ኦፕሬሽን ወስደን ነበር በቅርብ ጊዜዎች። ኦፕሬሽኑ ምንድን ነው? በምዕራብ ጉጂ ላይ ወደ ሞያሌ መሄጃ ላይ ማዳ መጋዳ የሚባል ቦታ አካባቢ አየር ካልመጣ በስተቀር እኛ ከዛ ጫካ እንወጣን ብሎ ነበር። ጀግና የመከላከያ ሠራዊትና የኦሮሚያ ልዩ ኃይል ግን በአንድ ቀን ገብቶ ነው ያወጣቸው። ካወጣን በኋላ ግን ከ40 በላይ ሸኔዎችን በመደምሰስ ከ35 በላይ ደግሞ በማቁሰል 2 ምርኮኞችን በማማረክ ሸኔ ድምሰሳ ላይ እንገኛለን። ከጦሩ ጋር ፊት ለፊት ቆሞ የሚዋጋ ሸኔ አላገኘንም። አሁንም ካገኘን ግን እንደመሰሰዋለን። አገራችንም ሰላም እናደርጋለን፣ የቀጠናችን ሰላምም እናረጋግጣለን።
እርምጃው ከተወሰደባቸው ውስጥ የህወሓት ጦር አባላት እንደሚገኙባቸውም ኮሎኔል ግን ማረጋግጧል።
ከዛ ከደመሰስነው ውስጥም አጋጣሚ መግለጽ እንፈልገው የጁንታ ጦር እንዳለ አሁን ከደመሰስነው ከ40 ሰው በላይ ያልኩት የጁንታ ጦር አለ። ምክንያቱም ሸኔ ብቻ አይደለም እዚህ ያለው ጁንታም አለ። ይሄንን ለመደምሰስ ደግሞ እዚህ ያሉ የጸጥታ ዘርፍ ኃላፊዎች፣ የወረዳ አስተዳዳሪዎች፣ የዞን አስተዳዳሪዎች ከኛ ጋር ክላሽ እኩል ይዞ እየተዋጉ ስለሆነ በወኔ በህልህ እየሰሩ ስለሆነ እኛም ከነሱ ጋር ሆነን ይህን ስራ እየሰራ ስለሆነ የሚያሳጋ ነገርም የለም።
ኦነግ ሸኔ ያሉት ቡድን ተረብቆ ሲቪሎችና ሴቶችን የሚገድል እንጂ የተደራጀ ጦር ኖሮት ከመንግስት ኃይል ጋር የሚዋጋ አቅም ያለው ጦር አይደለም ብሏል። ቡድኑ ወደ ከተሞች ሰርጎ የገባና ሸምቆ ጉዳት በማድረስ የሚታወቅ ነው ያሉት ኮሎኔል ግርማ ከሌሎች የጸጥታ ኃይሎች ጋር በመቀናጀት ጥቃቱን እየመከቱ መሆናቸውን ተናግሯል።
ጠቅላላ ቅንጅት አድርገን እየሰራን ያለ ነው። በእኛ አካባቢ ያሉ በተለይ በደቡብ በዚህ በአዋሳ ዙሪያ በቀደም በተፈጠረውም ከልዩ ኃይሉ ጋር ከጸጥታ ዘርፉ ጋር ሁሉም አጉራባች የሆኑ ጸጥታ ዘርፍ ኃላፊ የሚባሉ ጋር ተራርተን እየሰራን ያለ ነው። ሰርጎ በመግባት ሞክሮ ነበር ግን አልተሳካለትም። ግን ፎቶ እየተነሳ ይለቃል። እኛ በደረስንበት ቦታ ላይ ግን ሰርጎ ለመግባት ከተማውን ለማቃጠል ሞክሮ ነበር። በተለይ በመራብ ጉጂ ላይ ያንን ደርሰንበት ያን ነገር የፈጸመውን ግን በመደምሰስ አሁን ወደ መጣበት እየሸሸ በመሆኑ
ቡድኑ አሁንም ከአንድ አካባቢ ወደ ሌላ ቀጠና ምሽግ በመቀያየር ጥቃት የፈጸመ ሲሆን ይህንንም ለማስቆም ዘመቻው ቀጥሏልም ብሏል።
ይሄ የሸኔ ስትራቴጂና የጁንታ ስትራቴጂ ነው። በኦሮሚያ ክልልም ያወጣው መግለጫ በተለያዩ ቦታ አሁን ደግሞ በአማሮ በጉጂ ያልከው ትክክል ነው። እነዚህ ግን አቅም ኖሮ ሳይሆን 2 3 4 5 ሆኖ ሰው ገሎ እየሸሹ መሆናቸውን ግልጽ ነው። አንድ አቅጣጫ ስንመጣ በአንድ አቅጣጫ ሌሊትም ቀንም ይሾለከስል ይያለፈ ስለሆነ ነው እንጂ አሁን ከኛ ከመከላከያ ሥራይት አመልጦ ይሄዳል ተብሎ የምታሰብ አይደለም። አሁንም እሱንም በዛ ቀጠና ላይ የኛ ሥራይት ሰፍሮ ይያሰሰ ይገኛል።
የኢትዮጵያ መከላከያ ሥራውት እርምጃ ያወሰደ ያለው ቡድኑ ከህዋት ጋር በትብብር መስራት መጀመሩን ባሳወቀ ማግስት በደቡብና በኦሮሚያ ክልል በተለያዩ የገጠር ከተሞችና ቀበሌ ገበረ ማህበር በሲቪሎች ላይ ኢሰብአዊ ጥቃቶችን ማድረስ በመጀመሩ መሆኑን ተገልጧል። ራሱን የኦሮሞ ነጻነት ሠራዊት ሲል የሚጠራውና መንግስት ደግሞ ኦነግ ሸኔ የሚለው ሸማቂና ህዋት ንጹሃንን ኢላማ እናደርገን ሲሉ በተደጋጋሚ ጊዜ የሚቀርብባቸው ወንጀላ ሲያስተባብሉ ቆይቷል። የሸማቂ ቡድን መሪ ነኝ የሚሉት አቶ ኩምሳ ድሪባ ለዩኤስ እናገሩት ታጣቂዎቻቸው ሲቪሎች ኢላማ እንደማያደርጉ መግለጻቸው ይታወቃል። አሁን ደግሞ በደቡብ እዝና በኦሮሚያ ልዩ ኃይል ተወሰደ ስለተባለው እርምጃ ከሁለቱም ቡድን የተሰማ አስተያየትም ሆነ የተሰጠ ምላሽ የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች የመጨረሻው የመጽሔቱ ትንታኔ ርዕስ በአፍሪካ ሀገሮች የኮቪድ-19 ክትባት ማዳረስ ሂደት ቀስ በቀስም ቢሆን እያደገ መሆኑን የዓለም የጤና ድርጅት ገለጠ ይለናል። ይሁን እንጂ ባለጸጎቹ ሀገሮች ካሉበት ደረጃ ለመድረስ ግን ብዙ እንደሚቀርም አስገንዝበዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
አፍሪካ ውስጥ በመዛኙ በከፍተኛ ፍጥነት በሚተላለፈው ዴልታ በተባለው የኮሮና ቫይረስ ዝርያ የተነሳ የተከሰተው የወረርሽኙ ሶስተኛ ዙር ማዕበል እየተረጋጋ ይመስላል። ያም ቢሆን አሁንም የህሙማኑ ቁጥር ከፍተኛ መሆኑን የዓለም የጤና ድርጅት አስታውቋል። በወቅታዊ ሪፖርቶች መሰረት በአህጉሪቱ በአሁኑ ጊዜ ያለው ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ወደ 7.6 ሚሊዮን እየተቃረበ ነው። 248,000 በዚህ ባሳለፍነው ሳምንት በምርመራ የተገኙ ናቸው። በአህጉሪቱ በኮቪድ-19 ምክንያት ህይወታቸው ያለፈው ሰዎች ቁጥር 191,000 እንደሚሆንም ተገልጿል። በበርካታ የአፍሪካ አካባቢዎች የቫይረሱ ስርጭት እየተረጋጋ ይሁን እንጂ መዘናጋት ግን እንደማይገባ የዓለም የጤና ድርጅት የአፍሪካ ዳይሬክተር ዶክተር ማትሲዲሶ ሞኤቲ አስጠንቅቀዋል። 24 ሀገሮች ውስጥ ስርጭቱ ያሻቀበ ነው። ኢትዮጵያንና ቦትስዋናን ጨምሮ በ8 ሀገሮች በኮቪድ-19 ምክንያት ለህልፈት የሚዳረጉት ሰዎች ቁጥር ያሻቀበ መሆኑን ገልጸው ዶክተር ሞኤቲ አስጠንቅቀዋል።
This is a preventable tragedy. If African countries can get fair access to the vaccines.
የአፍሪካ ሀገሮች ፍትሃዊ በሆነ መንገድ ክትባት እንዲደርሳቸው ቢደረግ ይህን የከበደ ችግር ለመከላከል ይቻላል። እኛም የክትባት አቅርቦቶቹ እንደደረሱ የክትባት መርሃ ግብሮችን ለማፋጠን ከአያሌ ወራት ጀምረን ከየሀገሩ ባለስልጣናት ጋር ሆነን እቅድ ስናዘጋጅ ቆይተናል። ባለፈው ሳምንት ውስጥ 13 ሚሊዮን ክትባት ጥቅም ላይ ሊውል በመቻሉ ደስ ብሎናል። ይህ አሃዝ ከዚያ በቀደመው ሳምንት ከተሰጠው 3 እጥፍ ነው።
አያይዞም ዶክተር ሞኤቲ የኮቪድ-19 ክትባቶች በፍትሃዊነት እንዲዳረሱ በሚሰራው በኮቫክስ አማካይነት ተጨማሪ ክትባቶች ለአፍሪካ ሀገሮች ደርሰዋል ብለዋል። ዩናይትድ ስቴትስ እና አንዳንድ የአውሮፓ ሀገሮችን ጨምሮ መንግስታት የተረፋቸውን ክትባት ለአፍሪካ ሀገሮች ለግሰዋል ሲሉም የዓለም የጤና ድርጅት ባለስልጣኗ ገልጸዋል።
We're still hopeful that 10% of people in Africa will be vaccinated by the end of September. A very daunting task.
እስከ መጪው መስከረም ወር መጨረሻ በሚኖረው ጊዜ ከአፍሪካ ህዝብ 10% ይከተባል ብለን አሁንም ተስፋ እናደርጋለን። እጅግ ከባድ ስራና ጥረት የሚጠይቅ ንዋኔም ነው። በሚቀጥለው ወር 117 ሚሊዮን ክትባት ይገባል ተብሎ ይጠበቃል። የ10% ግቡን ለመምታት ታዲያ ተጨማሪ 34 ሚሊዮን ክትባት መገኘት ይኖርበታል።
ባለጸጎቹ ሀገሮች በእጃቸው ያለውን ትርፍ ክትባት ለአፍሪካ ሀገሮች እንዲሁም ለሌሎችም በማደግ ላይ የሚገኙ ሀገሮች እንዲለግሱ የዓለም የጤና ድርጅት ሲማጸን ቆይቷል። ከዚህም በተጨማሪ ዝቅተኛ ገቢ ያላቸው ሀገሮች ጠቀም ያለ የክትባት አቅርቦት ይደርሳቸው ዘንድ እስከ መጪው መስከረም ወር መጨረሻ ባለው ጊዜ ሀገሮች አስቀድመው የተከተቡ ዜጎቻቸውን ማጠናከሪያ ክትባት እንዳይከትቡ እንዲታገድ ድርጅቱ ጥሪ ሲያቀርብ ቆይቷል። እስካሁን ከአፍሪካ 1 ቢሊዮን ህዝብ ውስጥ የተከተበው 1% ብቻ ነው። ዶክተር ሞኤቲም ለኮቪድ-19 አደጋ በከባድ ሁኔታ የተጋለጡ ሰዎችን ዓለም አቀፉ ማህበረሰብ ከተባበረ ነፍስ አድን ክትባቶች ፍትሃዊ በሆነ መንገድ እንዲደረሱ ከተደረገ ከዚህ በሽታ ልንታደጋቸው እንችላለን ብለዋል።
ቆንጅትና መስኪኚ ወደ ምሽቱ ምርጥ ዜማ ልሰዳችሁ። ቀደም ብለን በዜና ወጃ ወቅት ዜና አረፍቱን ያሰማነው በስፋትም ወዲ ገብሩ በሚለው ቅጽል ስሙ የሚታወቀውን ኤርትራዊውን ታዋቂ ድምጻዊና የዜማ ግጥሞች ደራሲ ተክለ ሚካኤል ገብሩን ዜማ ነው የመረጥነው። የትግርኛ ክፍል ባልደረባችን ተወልደ ወልደ ገብርኤል ነው ከተክለ ሚካኤል ዘፈኖች በባህል ልብሳችን ተወበን እንጫወት እንጂ የምትለውን ተከታዩን ዜማ የመረጠልን። አመሰግናለሁ ተወልደ። ዜማውን እንስማ። አድማጮች ለመደበኛው የአርብ ምሽት የዜማ ምርጫችን ወደ ኋላ ላይ ሰዓት እንደተገኘ አንድ ዜማ እናከላለን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ የዚያም አጋማሽ ወደ ሆነው ቅንብር እንዝለቅ። በአማራ ክልል ጦርነት እየተካሄደባቸው ባለባቸው አካባቢዎች በሴፍቲ ኔት ወይም በምግብ ለስራ በሚሰኘው ፕሮግራም ይታገዙ ለነበሩ ቁጥራቸው 700 ሺህ ለሚደርስ ዜጎች መደበኛ ድጋፍ ማድረስ አለመቻሉን የአማራ ክልል መንግስት አስታወቀ። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽኑ ዓለም አቀፍ የረድኤት ድርጅቶች በአማራ ክልል በጦርነት ለተፈናቀሉና ለሌሎች እርዳታ ፈላጊዎች ያሳየው ተነሳሽነት ዝቅተኛ ነው ሲሉም ወቅሰዋል። አስቴር ምስጋናው ዝርዝሩን ይዛለች።
ጦርነት እየተካሄደባቸው ባሉ በሰሜን ወሎ፣ ዋግምራና ሰሜን ጎንደር አካባቢዎች ከዚህ ቀደም በቋሚነት በሴፍቲኔት ወይም በምግብ ለስራ ፕሮግራም ይታገዙ የነበሩ ዜጎችን በጦርነቱ ምክንያት መድረስ አለመቻሉን የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽነር ዘላለም ልጃለም ገልጸዋል።
እነዚህ ጦርነት እየተካሄደባቸው ያሉ አካባቢዎች ሰሜን ወሎ፣ ዋግምራ፣ ሰሜን ጎንደር አብዛኛዎቹ የልማታዊ ሴፍቲኔት ተጠቃሚ አካባቢዎች ናቸው። በተመሳሳይ ከሌሎች አካባቢዎች ተፈናቅለው የመጡ በሰሜን ወሎ፣ በዋግምራ፣ በሰሜን ጎንደር አካባቢ የሚገኙ ተፈናቃዮች ካሁን በፊት የነበሩበት አካባቢ ነው። አካባቢው በድርቅ የሚጎዳ ከመሆኑ ጋር ተያይዞ ባለፈው ዓመት ሁላችሁም የምታስታውሱት የበረሃ አንበጣም ተከስቶ የነበረበት ከመሆኑ ጋር ተያይዞ የድርቅ ክስተትም የተከሰተበት ከመሆኑ ጋር ተያይዞ ሰፊ ቁጥር ያለው ሕዝብ ከፍተኛ የሆነ የምግብ ክፍተት ላይ የነበረ ሕዝብ ነው። እንግዲህ ይሄ ችግር ባለበት ሁኔታ ይሄ ጦርነት ሲከፈት ደግሞ የገበያ እንቅስቃሴ የለም፣ የንግድ እንቅስቃሴ የለም። ሰብአዊ እርዳታ ወይም ደግሞ በልማታዊ ሴፍትኔትም በኢመርጀንሲም የምናደርግላቸው ድጋፍ ሙሉ በሙሉ የተቆረጠበት ሁኔታ ነው ያለው። ስለዚህ የተፈናቀለው ወደ ተፈናቀለበት አካባቢ መጥቶ ድጋፍ እየተደረገለት በተወሰነ መልኩ ድጋፍ እየተደረገለት ቢሆንም ከቤቱ ያለው ግን የልማታይ ሴት ነው የተጠቃሚው። በተመሳሳይ በኢመርጀንሲ ድጋፍ እናደርግላቸው የህብረተሰብ ክፍሎች ድጋፍ ልናደርስ የምንችልበት ሁኔታ እየተፈጠረ ከፍተኛ የሆነ ማህበራዊና ኢኮኖሚያዊ ቀውስ እየተፈጠረ ያለበት ሁኔታ ያለ መሆኑን ለመግለጽ ነው። በጦርነቱ ምክንያት የሚደርስባቸውን ተጽዕኖ መደገፍ አልቻለም።
ዓለም አቀፉ የእርዳታ ድርጅት ከቤት ንብረታቸው የተፈናቀሉ ግን ደግሞ በጦርነት ቀጠና ውስጥ ያሉ ሰዎችን መድረስ የሚቻልበትን መንገድ እንዲፈጥርም ጥሪ አቅርበዋል።
እየገጠመን ያለ ችግር በመደበኛ የልማታዊ ሴፍትነት የምንረዳቸውን ዜጎች መርዳት አልቻልንም እያለ ነው። መርዳታችን በጦርነት ምክንያት እዚህ ላይ ከፍተኛውን ድርሻ መወጣት የነበረበት ዓለም አቀፍ የተራድኦ ድርጅቶች ነበር። ከዚህ አንጻር ዓለም አቀፍ ተራድኦ ድርጅቶች ቆቦ ያሉ ህብረተሰቦች በምን ደረጃ ላይ ነው ያሉት? አላማጣ ያለ ህብረተሰብ በምን ደረጃ ላይ ነው ያለው? ወልዲያ ያለ ህብረተሰብ በምን ሁኔታ ላይ ነው ያለው? ሰቆጣ ያለ ህብረተሰብ በምን ሁኔታ ላይ ነው ያለው? አዳርቃይ አካባቢ ያለ ሰሜን ጎንደር ያለ ህብረተሰብ ክፍል በምን ሁኔታ ላይ ነው ያለ? ምን ችግር በጥሞታል? እሱን ችግር እንዴት እናሻግረው ብሎ ጦርነቱ በሚካሄድባቸው አካባቢዎች ገብቶ በመስራት በኩል መሰረታዊ የሆነ ችግር አለ። ስለዚህ ዓለም አቀፍ ማህበረሰብ ውስጥ ያለ አካል ገለልተኛ ሆኖ ገብቶ መደገፍ የሚችልበት እድል አለ። ካሁን በፊት ሲደረግ እንደነበረው ሁሉ ሊደረግ ይገባል። በኢመርጀንሲ ድጋፍ መንሰጣቸው የተፈናቀሉ ከሌላ አካባቢ መጥተው ተፈናቅሎ እዛ ዞን ላይ የሚኖሩ የህብረተሰብ ክፍሎች መደገፍ አልቻለም። ስለዚህ ካሁን በፊት የነበረብን ችግር ላይ ጦርነቱ ሲደረግ ችግሩን ከእንቅርት ላይ ጆሮ ደግፍ አድርጎታል። ይህን ችግር ለመፍታት ደግሞ በገለልተኝነት መንፈስ፣ ድምፅ ለሌላቸው ድምፅ በመሆን መንፈስ፣ ለተራቡ ዜጎች ችግራቸውን ለመፍታት በሚያስችል ስሜትና ሞራል ሁሉም አካል ሊረባረብ ይገባል። ስለዚህ የገለልተኝነት ችግርን ማስወገድ፣ ሰብአዊነት ላይ ብቻ ትኩረት ማድረግ ከዓለም አቀፍ ተራድኦ ድርጅቶችም ዓለም አቀፍ መንግስት ያልሆኑ ድርጅቶችም ይጠበቃል። ስለዚህ ከአሁን በፊት የነበራቸው ሚና እጅግ በጣም ዝግ
ካለፈው 3 አመት ወዲህ በሰው ሰራሽና በተፈጥሮ አደጋ ምክንያት በአማራ ክልል ከ1 ሚሊዮን 300 ሺህ በላይ ተፈናቃዮች እንደሚገኙ የገለጹት ኮሚሽነር ዘላለም ከነዚህ ውስጥ ግማሽ ሚሊዮን የሚሆኑት በጦርነቱ ምክንያት የተፈናቀሉና የእርዳታ ህል የሚሰጣቸው መሆናቸውን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ዘገባ ደግሞ ከአምቦ ያደርሰናል። የኢትዮጵያ ቴሌኮም ወይም ኢትዮ ቴሌኮም ትናንት በማዕከላዊ ምዕራብ ግዛት ከተሞች የ4G ሌሎች ፈጣን ኢንተርኔት አገልግሎቶችን ማስጀመሩን አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ አገልግሎቱን በአምቦ ከተማ ተገኝተው ባስጀመሩበት ወቅት 5 ከተሞችን ተጠቃሚ እንደሚያደርግም ገልጠዋል። ስራ አስፈጻሚዋ አገልግሎቱን ያስጀመሩበት ምክንያት ሲያስረዱም ለደንበኞች የተቀላጠፈ አገልግሎት ለመስጠት ነው ብለዋል። የኢትዮ ቴሌኮም በምዕራብ ኦሮሚያ ወለጋ ዞኖች ውስጥ የኢንተርኔት አገልግሎት መቋረጡን አስመልክቶ ግን የሰጠው ምላሽ የለም ይለናል። በዚህ ዙሪያ ምላሽ ለማግኘት ያደረገው ጥረት ያለመሳካቱን ገልጾ ናኮር መልካ ተከታዩን አድርሶናል።
ትናንት በአምቦ ከተማ ተገኝተው የአገልግሎቱ መጀመሪያ በሰሩት የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ናቸው። የ4G ወይም አራተኛው ትውልድ እና LTE አድቫንስድ የተባለው ፈጣን የኢንተርኔት አገልግሎት በማዕከላዊ ምዕራብ ሪጅን ለሚገኙ 5 ከተሞች ያገለግላል ብለዋል። እነዚህም ከተሞች አምቦ፣ ቡራዩ፣ ሆለታ፣ ሰበታና ወሊሶ መሆናቸውን ገልጸው ከዚህ ቀደም ካለው 3G ይለያል ያሉበትን ምክንያት ስራ አስፈጻሚዋ አስረድተዋል።
የመጀመሪያው ፍጥነቱ ነው፣ ሁለተኛው ደግሞ አስተማማኝነቱ ነው ማለት ነው። ዛሬ ከምትጠቀሙበት 3G አድቫንስድ 4G 14 እጥፍ ፍጥነት አለው። እንደዚሁም ከ4G አንጻር ደግሞ ካያችሁት አድቫንስድ 4G 4 እጥፍ ፍጥነት ይኖረዋል። አሁንም 4G ከ3G አንጻር ስናነጻጽረው 3 እጥፍ ፍጥነት አለው ማለት ነው። ለዳውንሎድ ለማውረድ የምንለው ማለት ነው። የምታገኙት ስፒድ ሜጋባይት ፐር ሰከንድ በጥሩ ኔትወርክ 3G ላይ እስከ 1 ሜጋባይት ነበር የምታገኙት ማለት ነው። ስለዚህ በአድቫንስድ 4G እስከ 60 ሜጋባይት ፐር ሰከንድ ልታገኙ ትችላላችሁ። እንደዚህ አይነት ኢንተርኔት ፍጥነት ብዙ ጊዜ የምናቀው በ3G ሳይሆን በብሮድባንድ አገልግሎት ነው አይደል? 20 ሜግ 4 ሜግ ምንለው። አሁን በ4G በርካታ ስራዎችን ማህበራዊ እንደዚሁም ደግሞ ኢኮኖሚያዊ እንቅስቃሴ የንግድ ስራዎቻችሁን ሁሉ ልታስተላልጡበት ትችላላችሁ ማለት ነው።
ኩባንያው ያስጀመረው የ4G እና LTE አድቫንስድ አገልግሎትን በ106 ከተሞች ለማስፋፋት እቅድ እንዳላቸው ወይዘሪት ፍሬውት ገልጸዋል። በማከላዊ ምራብ ሪጅን ስላሉ ደንበኞቻቸው ሁኔታም ተከታዩን ብለዋል።
በአምቦ፣ ቡራዩ፣ ወሊሶ እንደዚሁም ሆለታ እና ሰበታ ላይ ያሉ ወደ 334000 የሚሆኑ ደንበኞቻችን ይሄን አገልግሎት ማግኘት ይችላሉ። አሁን ላይ በእነዚህ አካባቢዎች አጠቃላይ 125000 ደንበኞቻችን የዴታ ተጠቃሚዎች ናቸው። ያው መስፋፊያ ስናደርግ 4G ወይም አድቫንስድ LTE ስንል የኢንተርኔት ፍላጎትን ታሳቢ ማድረግ ይጠበቅበታል ማለት ነው።
ዋና ስራ አስፈጻሚዋ አገልግሎቱ ለኢኮኖሚና ማህበራዊ እንቅስቃሴ ይኖራል ያሉትን ፋይዳ እንዲገልጸዋል።
አሁን ላይ ያለው የኢኮኖሚ እንቅስቃሴ በሰፊው ያው ኢንተርኔት ኢኮኖሚ የምንለው ነው ወይም ዲጂታል ኢኮኖሚ የምንለው ነው። ስለዚህ ንግዳችሁን ለማሳለጥ ከቦታ ቦታ ብዙ ሳትዘዋወሩ ምናልባት ከአምቦ ላይ ሆናችሁ አዲስ አበባ ላይ ወይም ከአምቦ ሆናችሁ ባህር ዳር ንግድን ለማሳለጥ ብትፈልጉ ሌሎችም ከተሞች ላይ እንደዚሁ ማለት ነው በቀላሉ የንግድ ስራታችሁን ሲስተማችሁን ዘርግታችሁ መገናኘት የምትችሉበት ነው ማለት ነው። ስለዚህ ለሰራተኞቻችሁ ኩባንያችሁ ያለውን ሲስተም በቀላሉ አክሰስ ማድረግ እንዲችል ካሉበት ሆኖ ስራ መስራት እንዲችል በተለይም አሁን ባለንበት ነባራዊ ሁኔታ ኮቪድ ብዙ ርቀት ተጠብቀን እንድንሰራ ማስገደዱን ተከትሎ ደግሞ ብዙ ተቋማት ሲስተማቸውን ዲጂታላይዝ እንዲያደርጉ እያስገደደ መጥቷል ማለት ነው። እሱን ያደረጉ ተቋማት ደግሞ ኮቪድ ያመጣውን ጫና መቋቋም ይችላሉ። በእኛም ሀገር ነባራዊ ሁኔታ እሱን ይመስላል ማለት ነው።
የአምቦ ከንቲባ አቶ ሳሉ ድሪብሳም አገልግሎቱ በከተማቸው መጀመሩን በተመለከተ ያሉት አላቸው።
4G ነው ገጥፋመኩ ፋይዳን ንቀቡ ጎላናዳ ካንዱራራ ሰፍንሳ ጉዳዳዋን ተፍ
አገልግሎቱ ከፍተኛ ጠቀሜታ ያለው በመሆኑ አንድ ሰው ጊዜውን እንዲቆጥብና የተለያዩ አገልግሎቶች እንዲያገኝ ያደርጋል። የመሰረተ ልማቱ ቢሟላ ለትምህርት ተቋማትም ለመስሪያ ቤቶቻችንም ጠቀሜታው የጎላ ነው ብለን እናስባለን ብለዋል። ኢትዮ ቴሌኮም በምዕራብ ኦሮሚያ ወለጋ ዞኖች አንዳንድ ቦታዎች ሰሞኑን የኢንተርኔት አገልግሎት መቋረጡን በተመለከተ የሰጠው ማብራሪያ የለም። በምዕራብ ግብሩ ላይም ከተቋሙ ስራ አስኪያጆች ስለ ጉዳዩ ለማወቅ ያደረግነው ጥረት ለጊዜው አልተሳካም። የተቋሙ ምዕራብ ሪጅን ከሳምንታት በፊት ለቪኦኤ እንዳስታወቀው አገልግሎቱ በቴክኒክ ብልሽት የተቋረጠባቸው ስፍራዎች ላይ ጥገና ያደረገ መሆኑንና በቴክኒክ እክል ያልተቋረጠባቸውን ስፍራዎች በተመለከተ ግን ለተቋሙ አላፊ ሰዎች ማሳወቁ መግለጹ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር። የቀድሞው የቻድ ፕሬዝዳንት ሂሴን ሀብሪ በ79 ዓመታቸው ከትናንት በስቲያ በኮቪድ-19 ሳቢያ ሕይወታቸው አልፏል። ሀብሬ ያረፉት በጦር ወንጀልና በሰብአዊ ፍጡር ላይ ወንጀል በመፈጸም ሴኔጋል ውስጥ የተበየነባቸውን የእድሜ ልክ ስርዓት በጀመሩ በአምስተኛው ዓመታቸው ነው። በአንድ የአፍሪካ ሀገር ርዕሰ ብሔር ላይ የነበረ ሰው በስልጣን ላይ በነበረበት ዘመን በተፈጸመ ወንጀል በሌላ የአፍሪካ ሀገር ፍርድ ቤት ሲዳኝ ሴኔጋል ውስጥ የተካሄደው የቀድሞ የቻድ ፕሬዝዳንት የፍርድ ሂደት የመጀመሪያው ነው። ሆኖም ከዳካር አኒካ ሀመርሽክ ባጠናቀረችው በዚህ ዘገባ ፍትህ ያለ እንከን ተከናውኗል ማለት እንዳልሆነ አመልክታለች። ቆንጅታየ እንዴት አቀርባለች?
ሂሴን ሀብሬ እንደ አውሮፓውያን አቆጣጠር ከ1982 እስከ 1990 ዓመተ ምህረት የቻድ ፕሬዝዳንት በነበሩበት ዘመን በሳቸው አገዛዝ ስር በብዙ 10 ሺዎች የተቆጠሩ ሰዎች ተገድለዋል፣ ሰቆቃ ተፈጽሞባቸዋል። ራሳቸውም ሴቶችን አስገድደው ደፍረዋል፣ ለወሲባዊ ፍላጎት መጠቀሚያ እንዲሆኗቸው አግተዋል ተብለውም ተወንጅለዋል። ሀብሬ ስልጣን ላይ በነበሩበት ዘመን ሰሜናዊ ቻድን ከሊቢያ ወረራ እንዲከላከሉ ዩናይትድ ስቴትስ እና ፈረንሳይ እገዛ አድርገውላቸዋል። ሀብሬ እንደ አውሮፓውያን አቆጣጠር በ2016 ዓ.ም
ሴኔጋል ላይ ባስቻለው ፍርድ ቤት በጦር ወንጀልና በሰብአዊ ፍጡር ላይ ወንጀል በመፈጸም የእድሜ ልክ እስራት ተፈርዶባቸው በታሰሩ በአምስተኛ ዓመታቸው ነው በኮቪድ ምክንያት በ79 ዓመታቸው ሕይወታቸው ያለፈው። አላን ኪንጋሪ ዳካር በሚገኘው የጸጥታ ጥናቶች ተቋም የምዕራብ አፍሪካ የተደራጁ ወንጀሎች ክትትል አስተባባሪ ናቸው እንዲህ ይላሉ።
ወሰን የማይገድበው የፍርድ ቤት ስልጣን አፍሪካ ውስጥ ለመጀመሪያ ጊዜ ተግባራዊ የሆነበት ሂደት ነበር። አንድ የቀድሞ ርዕሰ ብሔር አስገድዶ የመድፈር ወንጀል ፈጽሟል ተብሎ በፍርድ ቤት የጥፋተኝነት ውሳኔ ተሰጠ። ይህም ለመጀመሪያ ጊዜ ነው። በሌላ በኩል ስናየው ግን ይህ የሆነው ሀብሬ ከቻድ ፕሬዝዳንትነት ከተወገዱ ከ26 ዓመታት በኋላ ነው።
ሂሴን ሀብሬ ፍርዳቸውን እንዲያገኙ ሰለባዎቻቸውና ከነሱ ጎን የቆሙ ደጋፊዎቻቸው በእነዚያ አያሌ ዓመታት ብርቱ ጥረት አድርገዋል። ሪድ ብሮዲ የዓለም አቀፍ የሕግ ጠበብት ኮሚሽን አባልና የሰብአዊ መብቶች ጠበቃ ናቸው። እንደ አውሮፓውያን አቆጣጠር ከ1999 ጀምረው ከሀብሬ ሰለባዎች ጋር አብረው ሰርተዋል።
That a band of torture victims never gave up and were able to
ሰቆቃ የደረሰባቸው ሰለባዎች ፍጹም ተስፋ ሳይቆርጡ መታገል አንድ አምባገነን አፍሪካ ውስጥ በአፍሪካዊ ችሎት ፍርዱን እንዲያገኝ አድርገዋል። ይህ እጅግ ከፍተኛ የሆነ ክንዋኔ ነው። እኔም ይህ በመሆኑ የምኮራበት ነው። ድርጊቱ የተፈጸመባቸው ሰለባዎችም እንደሚኮሩ አምናለሁ።
በቀድሞው አምባገነን ከተፈጸሙ ወንጀሎች ሰለባዎች መካከል አንዱ ክሌመንት አባይ ፉታ ይባላሉ። የአምባገነኑ አገዛዝ ሰለባዎች ማህበር ፕሬዝዳንት ናቸው። ታስረው ለአራት ዓመታት በአገዛዙ ሰቆቃ ተፈጽሞባቸዋል። ያ ብቻ ሳይሆን አብራዋቸው የታሰሩ ሌሎች ብዙዎች ሲገደሉ፣ ሲሰቃዩ፣ ወሲባዊ ጥቃት ሲፈጸምባቸው አይተዋል። የገደሏቸውን ሰዎች መቃብር አስቆፍረውኛል ሲሉ ያስታውሳሉ።
ሎስቲን አብሬ አይቴ ጁጄ ኤኮንዳኔ ከቱት ላፍሪክ
ሂሴን አብሬ ወንጀለኛ ተብለው ሲፈረድባቸው መላው የአፍሪካ ህዝብ ነው በደስታ የፈነጠዘው ብለዋል ክላመንት። ምክንያቱም አፍሪካውያን በራሳቸው መሬት ላይ ላምባገነኖች ፍርዳቸውን መስጠት እንደሚችሉ ያስመሰከሩበት ነውና ሲሉም አክለዋል። በሂሴን ሀብሬ ላይ የደረሰው ላምባገነኖች ሁሉ ትምህርት ሊሆን ይገባል ሲሉም በመቀጠል ይናገራሉ። ልትደበቁ አትችሉም፣ ፍትህ በፀሐይ ትመሰላለች፣ የትም ብትሆኑ ታገኛችኋለች ብለዋል። ሀብሬና የቻድ መንግስት ለክሌመንት አባይ ፉታና ለሌሎችም ሰለባዎች በብዙ 10 ሚሊዮን ዶላር የተቆጠረ ካሳ እንዲከፍሉ በፍርድ ቤቱ ትዕዛዝ ተሰጥቷቸዋል። ይህንኑ የሚያስፈጽም ተቋም የአፍሪካ ህብረት እንዲያቋቁም ኃላፊነት ተሰጥቶታል። ተቋሙ እስካሁን አልተመሰረተም። ሰለባዎቹም አንዲትም ሳንቲም አላገኙም። አባይ ፉታ አሁንም ካሳችንን እንዲያሰጡን የሴኔጋልን መንግስትና የአፍሪካ ህብረትን መወትወታችንን እንቀጥላለን ብለዋል።
ቆንጅትና አመሰግናለሁ። አድማጮች ለአርብ ምሽት ምርጥ ዜማ እድል ያገኘን ይመስላል። ጥላሁን ገሰሰ ነው የሚጫወትልን። አቋቋምሽማ የተሰኘውን ተወዳጅ ዜማውን
Landis
አቋቋሙ ሽማ ሟቹ የሙዚቃውን ንጉስ ጥላሁን ገሰሰ እንዳቀነቀነልን ነበር የሰማነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ነገ ምሽት 3 ሰዓት ላይ እንመለሳለን። ለዛሬው አሉላ ከበደ አስተናጋጃችሁ።